ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 3 2016 ዓ.ም ተምረት መሰናዶ ጀመረ። አርሶ አደሮች በዘንድሮ የመኸር ግብአት ላይ ስጋታቸውን ገለጹ የሚለውንና በሌላ በኩል ደግሞ ቤተ እስራኤላውያን በጋዛ ጦርነት መስዋዕትነት እየከፈሉ ናቸው የሚሉትን እንዲሁም ደግሞ ሌሎች ሀገር ውስጥና ዓለም አቀፍ ዘገባዎችና ዜናዎችን ነው ይዘን ወደ እናንተ የመጣነው። ሰላም ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እዘልቃለሁ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን ከዚሁ ከስቱዲዮ ይከውንልናል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ለምሽቱ ወደ ያዝናቸው ዜናዎች እንሻገራለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የተባበሩት መንግስታት ድርጅት በኢትዮጵያ ለተረጂዎች እርዳታ ለማቅረብ የ998 ሚሊዮን ዶላር በጀት ክፍተት እንዳለበት አስታወቀ። መንበረ ፓትርያርክ ጴጥሮስ መስርተናል ባዮች ከእስር ተለቀቁ። ወደ ሳውዲ ያቀናው የዩናይት ስቴትሱ ልዑካን ቡድን ተልእኮውን አቋርጦ ተመለሰ። የሚሉት ይገኙበታል። አሁን ወደ ዝርዝሩ። የተባበሩት መንግስታት ድርጅት በኢትዮጵያ ለተረጂዎች እርዳታ ለማቅረብ የ998 ሚሊዮን ዶላር በጀት ክፍተት እንዳለበት አስታውቋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትላንት ባወጣው መግለጫ ኢትዮጵያ ውስጥ ከመስከረም ወር ባለው ጊዜ አስቸኳይ እርዳታ ያስፈልጋቸዋል ተብሎ ከሚገመቱ 9 ሚሊዮን ተረጂዎች ውስጥ 5 ሚሊዮን ለሚሆኑት ብቻ የገንዘብ ድጋፍ ማግኘቱንና ለቀሪው 4 ሚሊዮን ተረጂዎች ተጨማሪ የ998 ሚሊዮን ዶላር እርዳታ እንደሚያስፈልገው አስታውቋል። ደረጀ ደስታ ዝርዝሩን ይዟል።
ኢትዮጵያ ውስጥ በቀጠሉ ግጭቶችና ድርቅና ጎርፍን ጨምሮ የአየር ንብረት አደጋዎች አሉታዊ ተጽዕኖ ምክንያት የምግብ ዋስትና እጦት እንዲባባስ በማድረጋቸው እንደ አውሮፓ አቆጣጠር በ2024 ከመጋቢት እስከ መስከረም ባለው ወር 9 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በትላንቱ መግለጫው አስታውቋል። ከነዚህ ውስጥ በተጠቀሰው ጊዜ ውስጥ በወር 5 ሚሊዮን ለሚሆኑ የአገር ውስጥ ተፈናቃዮችና የምግብ ዋስትና የሌላቸው ሰዎች አስቸኳይ የምግብ እርዳታ ማድረግ የሚያስችል እርዳታ ማግኘት ቢቻልም በወር 4 ሚሊዮን ለሚሆኑ ሰዎች የሚያስፈልገውን ወደ 468,000 ሜትሪክ ቶን የሚጠጋ ምግብ ለማከፋፈል፣ የሰብል ምርትን ለመደገፍ፣ የውሃ አቅርቦት ለማሻሻል፣ ለጤና፣ ለትምህርትና ለመሳሰሉት የበጀት እጥረት እንደገጠመው አመልክቷል። ድርጅቱ ለተረጂዎች የሚፈለገውን ወደ 414,000 የሚጠጋ እህል፣ ከ42,000 በላይ ጥራጥሬና ከ12,000 ሜትሪክ ቶን በላይ የአትክልት ዘይት ለማከፋፈል ወደ 475 ሚሊዮን ዶላር የሚጠጋ ተጨማሪ በጀት ጠይቋል። አፋጣኝ እርዳታ ያስፈልገው ከሚያስፈልገው እርዳታ ውስጥ የተገኘው ግማሽ ለሆኑት ብቻ መሆኑ በፈጠረው አሳሳቢ ክፍተት መሆኑን በመጥቀስም ድጋፉ ካልተገኘ ተጋላጭ የሆኑት የህብረተሰብ ክፍሎችና የአገር ውስጥ ተፈናቃዮች አደገኛ ወደሆነ የምግብ እጦት እንደሚገቡ አመልክተዋል። በከፍተኛ የሰብአዊ ቀውስ ውስጥ ነች ለተባለች ኢትዮጵያ እንደ አውሮፓ አቆጣጠር በ2024 በመንግስታቱና አጋሮቹ የታለመው ጠቅላላ የሰብአዊ ምላሽ እቅድ 3.237 ቢሊዮን ዶላር የሚጠይቅ ሲሆን ይህ 15 ሚሊዮን ኢትዮጵያውያንን ለመደገፍ ያለመ መሆኑ ተገልጿል። የታለመው እርዳታ የተመጣጠነ የምግብ እጥረትን ለመከላከል፣ ንጹህ ውሃና የንጽህና አቅርቦትን ለማረጋገጥ፣ የጤና አገልግሎት ለመስጠት፣ ትምህርትን ለመደገፍና የእንስሳት እርባታና የሰብል ምርት ድጋፎችን ለማሟላት የሚደረገውን ጥረት እንደሚያጠናክር በመግለጫው ተብራርቷል።
መንበረ ጴጥሮስን መስርተናል ባዮች ከእስር ተለቀቁ። መንበረ ጴጥሮስን መስርተናል በሚል መግለጫ መስጠታቸውን ተከትሎ በሸገር ከተማ አስተዳደር ማረሚያ ቤት ታስረው የቆዩ የሃይማኖት አባቶችና አባሮቻቸው ትላንት ሰኞ ማምሻውን ከእስር መለቀቃቸውን ጠበቃቸው ለአሜሪካ ድምጽ ገልጠዋል። ለአንድ ወር ከ18 ቀናት በእስር መቆየታቸውን የገለጹት ጠበቃቸው አቶ ዮሐንስ ጌታሁን እያንዳንዳቸው በ5,000 ብር ዋስትና ከእስር እንደተለቀቁም ተናግረዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሚያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበር ጴጥሮስን መስርተናል በሚል በኦሮሚያ ክልል ሸገር ከተማ አስተዳደር መግለጫ መስጠታቸውን ተከትለው በፖሊስ ቁጥጥር ስር ውለው ለአንድ ወር ከ18 ቀናት በእስር የቆዩት 10 የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የምስረታው አስተባባሪዎች ትናንት ሰኞ መጋቢት 2 ቀን 2016 ዓ.ም ከእስር መለቀቃቸውን ጠበቃቸው አቶ ዮሐንስ ጌቱ ተናግረዋል።
የካቲት 14 ቀን ምርመራዬን አጠናቅቄያለሁ ብሎ ፖሊስ ለሸገር ከተማ መልካኖን ነው ክፍለ ከተማ መጀመሪያ ደረጃ ፍርድ ቤት የምርመራ መዝገብ መጠናቀቁን ሲናገር በ15 ቀን ውስጥ የክስ መዝገብ ተዘጋጅቶ እንዲደርሳቸው እስከዛ ድረስ ደግሞ ደንበኞቼ ሕክምናና መኖ ወዳለበት ሸገር ማረሚያ ቤት እንዲቆዩ ታዞ ነበር። 15 ቀን የተጠናቀቀው ሐሙስ ነበር። ሐሙስ በ28 እኛ ደግሞ 28ቱ ቢንግዜ ውስጥ ክስ ስላልቀረበብን ወይም ስላልቀረበ ደንበኞቼ ላይ እኛ የዋስትና መብት ይፈቀድልን ክስም አልቀረበብንም ፍርድ ቤቱ ያስቀመጠው የ15 ቀን ቀጠሮ አልፏልና ብለን ለሸገር ከፍተኛ ፍርድ ቤት አቤቱታ አቀረብ።
የሃይማኖት አባቶቹና ከነርሱም ጋር በእስር ላይ የቆዩት ግለሰቦች የተጠረጠሩበትን ወንጀል አስመልክተው ጠበቃቸው ተከታዩ ብለዋል።
ፖሊስ ያቀረበው አንደኛ ያልተፈቀደ መግለጫ ሰጥታችኋል፣ ሁለተኛ ሃይማኖትን ከሃይማኖት ጋር አጋይታችኋል፣ ሶስተኛ መንግስትን ህዝብን በመንግስት ላይ እንዲነሳሳ አድርጋችኋል የሚል ነበር።
መግለጫ በሰጡ በሰዓታት ጊዜ ውስጥ መታሰራቸውን ያስታወሱት ጠበቃቸው እያንዳንዳቸው በ5000 ብር ዋስትና መለቀቃቸውን አስረድተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ብሊንከን ለሄይቲው ቀውስ የፖለቲካ ሽግግር ለማፈላለግ በተያዘ ጥረት ጃማይካ ገብተዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር እንዳስታወቁት ብሊንከን የእየተባባሰ ለሄደው የሄይቲ ቀውስ አንዳች መፍትሄ ለማፈላለግ በተያዘ ጥረት ከካሪቢያን ማህበረሰብ ወይም ካሪኮም አባላት ጋር ለሚያደርጉት አስቸኳይ ስብሰባ ነው ጃማይካ የገቡት። ካሪኮም የያዘው ይህ እቅድ በሀገሪቱ የተረጋጋ የፖለቲካ ሽግግር እንዲፋጠን ዓለም አቀፍ ብሔራዊ ደህንነት ድጋፍ ተልዕኮ እንዲሰማራና ብሎም ነጻና ፍትሐዊ ምርጫ እንዲካሄድ ማድረግ የሚችል ሰፊ መሰረት ያለው ራሱን የቻለ መማክርት እንዲሰየም ላለፉት በርካታ ቀናት ከሄይቲ ባለድርሻ አካላት ጋር ባካሄደው ምክክርና ከዩናይት ስቴትስ ጋር በመነጋገር ያዘጋጀ መሆኑ ይፋ ተደርጓል። ይሁንና ለረዥም ጊዜ ሲጠበቅ የነበረው መፍትሄ ላይሳካ ይችላል የሚልም ስጋት አሳድረዋል። ካሪኮም ባለፈው አርብ ጃማይካ ላይ ይካሄዳል ያለውን አስቸኳይ ስብሰባ ይፋ ባደረገበት ወቅት በሰጠው መግለጫ አንዳንድ መሻሻሎችን እያየ ቢሆንም አሁንም ግን ባለድርሻ አካላቱ መድረስ ከሚጠበቅባቸው ስፍራ ላይ አይደሉም ብለዋል። የታጠቁ ወረበሎች በቅርቡ በዋና ከተማይቱ ፖርት ፕሪንስ በሚገኙ ቁልፍ ቁልፍ የመንግስት ኢላማዎች ላይ ጥቃት ማድረሳቸው ይታወሳል። በጥቃቱም የፖሊስ ጣቢያዎቻቸውን አቃጥለዋል። ዋና ዋና ዓለም አቀፍ አውሮፕላን ማረፊያዎችን ከመዝጋታቸውም በላይ ሁለቱን የአገሪቱ ትልልቅ እስር ቤቶች በመውረር ከ4000 በላይ እስረኞችን ፈተው ለቀዋል። በርካታ ሰዎች ሲገደሉም ከ15000 በላይ የሚሆኑ ደግሞ በወረበሎቹ የተወረሩ ቀዮቻቸውን ጥለው በመሸሽ ማደሪያ አልባ ለመሆን ተገደዋል። ለድሃ ሄቲያውያን ሸቀጥ ያቀርቡ የነበሩ አነስተኛ መደብሮችና የጎዳና ገበያዎች የነበሯቸው ሸቀጦችና ምርቶች እየተሟጠጡ ሲሆን እጅግ አስፈላጊ የሚባሉ አቅርቦቶችን የያዙ በደርዘን የሚቆጠሩ ኮንቴነሮች ሳይራገፉ የሚገኙበት በፖርት ፕሪንስ ያለው ዋናው ወደብም እንደተዘጋ ነው። ይህ በእንዲህ እንዳለም የአገሪቱ ጊዜያዊ ፕሬዚዳንት አሪኤል ሄንሪ የሂስፓኖላ ደሴት ከሄይቲ ጋር ወደምትጋራው የዶሚኒካን ሪፐብሊክ እንዳይገቡ ከተከለከሉ በኋላ ባለፈው ሳምንት ወደ ፖርቶሪኮ ማቅናታቸው የሚታወስ ነው። በተያያዘ ዜና የኬንያ ፖሊስ በሄይቲ ለመሰማራት ዝግጁ መሆኑን ባለሥልጣናት አስታወቁ። የኬንያ የአገር ውስጥና ብሔራዊ አስተዳደር ሚኒስትር ኪቱሬ ኪንዳኪ ትናንት ሰኞ መጋቢት 2016 ዓ.ም እንዳስታወቁት በሁለቱ አገራት መካከል የተደረሰውን ስምምነት ተከትሎ የኬንያ የሰለጠነ የፖሊስ ኃይል በሄይቲ ሊሰማራ ዝግጁ ሆኖ በመጠባበቅ ላይ ነው ብለዋል። ሄይቲ ከሳምንት በፊት ውጊያው ተባብሶ የአስቸኳይ ጊዜ አዋጅ ውስጥ በገባችበት ወቅት ጊዜያዊ ጠቅላይ ሚኒስትሯ አሪኤል ሄንሪ ረዥም ጊዜ ለወሰደው የመንግስታቱ ድርጅት ሰላም አስከባሪ ተልዕኮ በሄይቲ እንዲሰማራ የሚያስችል ስምምነት ላይ ለመድረስ ለያዙት ጥረት ናይሮቢ ነበሩ። ኬንያ ከሄይቲ ጋር ያደረገችው በጸጥታ ጉዳዮች ላይ ያተኮረው የስምምነት ብርቱ ቀውስ ውስጥ ባለችው አገር የሚታየውን የወረበሎችን የኃይል እንቅስቃሴ ለመቋቋም የተባበሩት መንግስታት ያጸደቀውን የሰላም አስከባሪ ተልዕኮ የሚመራ 1,000 ጠንካራ ፖሊስ ለመላክ በያዘችው እቅድ ላይ የናይሮቢ ፍርድ ቤት የነበረውን ተቃውሞም ያስቀራል የሚል ተስፋ አሳድራለች። አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን የዓለም ዜና ነው። ወደ ሳውዲ ያቀናው የዩናይትድ ስቴትስ ልዑካን ቡድን ተልእኮን አቋርጦ ተመለሰ። ከአባላቱ አንዱ ኪፓ በመባል የሚታወቀውን የአይሁድ ሃይማኖት መለያ አነስተኛ ኮፍያቸውን እንዲያወልቁ መጠየቃቸውን ተከትሎ የዩናይትድ ስቴትስ የሃይማኖት ነጻነት የተባለው መንግስታዊ አካል የልዑካን ቡድን የሥራ ጉብኝቱን አቋርጦ ለመመለስ መገደዱን ትናንት አስታውቋል። የኮሚሽኑ ሊቀመንበር አይሁዳዊው የኦርቶዶክስ ቄስ አብርሃም ኩፐር ያደረጉትን የሃይማኖት ኮፍያ እንዲያወልቁ በተጠየቁበትና ጥያቄውንም እንደማይቀበሉ ባሳወቁበት ወቅት የልዑካን ቡድኑ ሪያድ አቅራቢያ የምትገኘውንና በዩኔስኮ በዓለም ቅርስነት የተመዘገበችውን ታሪካዊ ከተማ ዱሪያን በመጎብኘት ላይ እንደነበር ጨምሮ ገልጧል። ማንም ቢሆን ታሪካዊ ቦታዎችን የመጎብኘት መከልከል የለበትም ያሉት ኩፐር በመግለጫቸውም በተለይም አንድነትና መሻሻልን እንዲሁም እንደ አይሁድ መኖር መቻልን ለማንጸባረቅ የታለመ ሲሆን ብለዋል። ኩፐር እና ምክትላቸው ቄስ ፍሬዴሪክ ዴቪ ወደ አካባቢው ተጉዘው ይፋ ጉብኝት እንዲያደርጉ የተጋበዙት ባለፈው ማክሰኞ እንደነበርና ከአሁን ቀደም በተደጋጋሚ ወደ ሌላ ጊዜ ሲተላለፍ መቆየቱንም ኮሚሽኑ አመልክቷል። ይሁንና ጉብኝቱ ምንም እንኳን የሳውዲ የውጭ ጉዳይ መስሪያ ቤት ያመቻቸው ቢሆንም ኩፐር በጉብኝቱ ስፍራ እስካሉና በማንኛውም በአደባባይ በሚሆንበት ወቅት ሃይማኖታዊ ኮፍያቸውን እንዲያወልቁ ባለስልጣናቱ እንደጠየቋቸው ተጠቁመዋል። ሳውዲ አረቢያ ለ2030 በያዘችው ራዕይ መሰረት አበረታች ለውጦችን በማድረግ ላይ ትገኛለች ያሉት ኩፐር፣ ይሁን እንጂ በተለይ ጸረ ሴማዊ አዝማሚያዎች በተበራከቱበት በአሁኑ ወቅት ሃይማኖታዊ አለባበሴን እንድቀይር በመጠየቄ ጉብኝታችንን ልናቋርጥ ተገደናል ብለዋል። ኮሚሽኑ የዩናይትድ ስቴትስ መንግስት እንደሚያማክር በዩናይትድ ስቴትስ ምክር ቤት የተሰየመ አካል ነው። ድንገቱ የተዘገበው የጋዛው ጦርነትን ተከትሎ በሳውዲ አረቢያና በዩናይትድ ስቴትስ አጋር በሆነችው እስራኤል መካከል የተፈጠረውን ውጥረት ለማርገብና ግጭቱም እንዲያበቃ ዩናይትድ ስቴትስ በሁለቱ አገሮች መካከል ያለውን ግንኙነት ወደ መደበኛ ሁኔታ ለመቀየር የምታደርገውን ጥረት እያውጠነጠነች ባለችበት ወቅት ነው። ዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲ የዜና ዘገባውን ባቀረበው አጃንስ ፍራንስ ፕሬስ ለቀረበለት ጥያቄ እስካሁን ምላሽ አልሰጠም። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ያደረሰን አሉላ ከበደ ነበር። እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ወደ እናንተ የምናደርሰው የማክሰኞ ምሽት መሰናዷችን ይቀጥላል። ስርጭቶቻችንን በቪ አምሃሪክ የፌስቡክ ገጽ ላይና ድረ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን። ኤደን ገረመው የምሽቱን ዝግጅት በመምራት፣ ኤልያስ አስማረ በማቀናበር፣ ጽዮን ግርማ በዋና አዘጋጅነት፣ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሸናፊና ግርማ ደገፋ ደግሞ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች ናቸው። ሁላችንም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በዘንድሮ የመኸር እርሻ በቂ የምርት ግብዓቶችን በወቅቱ ላያገኙ እንደሚችሉ ያመላከቱ አርሶ አደሮች በአቅርቦቱ ላይ ያላቸውን ስጋት ገለጹ። ባለፈው መኸር ያጋጠመውን የአፈር ማዳበሪያ እጥረት ያወሱና ዘንድሮም ሊደገም እንደሚችል የጠቆሙ አንድ የንግድና የምጣኔ ሀብት ባለሙያ ሁኔታው የምርት እጥረትን ያስከትላል፣ ውጤቱም የኑሮ ውድነትን የበለጠ አስከፊ ያደርገዋል ሲሉ አመልክተዋል። የግብርና ሚኒስትሩ ግን የአፈር ማዳበሪያ አቅርቦትን ጨምሮ አስፈላጊ የምርት ግብአቶችን በጊዜው ለማቅረብ እየተሰራ መሆኑን ለሀገር ውስጥ የመገናኛ ብዙሃን በቅርቡ ተናግረዋል። አስማማው አየነው ተጨማሪ አለው።
በአማራ ክልል በኢትዮጵያ መንግስት ወታደሮችና በፋኖ ታጣቂዎች መካከል ውጊያ እየተካሄደባቸው ካሉ የክልሉ አካባቢዎች አንዱ በሆነው በሰሜን ጎጃም ዞን ደቡብ ሜጫ ወረዳ የሚኖሩት አርሶ አደር አያልነ ታደለ ለመኸር ወቅት የእርሻ ስራ የሚያስፈልጋቸውን ግብዓት አለማግኘታቸው ይናገራሉ።
የጸጥታ ችግሩ እንግዲህ የሀገራዊ ጉዳይ ሆኖ በጣም አስቸጋሪ ነው። አሁን ያለንበት ሁኔታ ይሄ ነው የሚባል ነገር የለም። በቀን አስቸጋሪ ክስተት ነው የሚከሰትና እዚያ ጋር ተያይዞ የግብርና ግብዓት ለማስገባት ምቹ አይደለም። አሁን አርሶ አደሩ ባለፈው ኳልማት ተብሎ የተወሰነ ማዳበሪያ ውሰዱ ተብሎ ወስደን ለ10ም ለ15ም ነው ያከፋፈል ነው እና አሁን መርህ ግብዓት ጋራ ተያይዞም ይህን ያህል አጥጋቢ ነው አንልም። አሁን አንደኛ ገንዘብ አሰባሰብ ጋራ ሁላ በየወረዳዎቹ ግራ ገብቷቸዋል። ሌላ ብራንች ወደ ሌላ ብራንች ወረዳችሁን ለቃችሁ የ6 ሰዓት መንገድ ተሸክማችሁ ገንዘብ አምጣችሁ አስገቡ እስከ 200 ሺህ እስከ 250 ሺህ እስከ 300 ሺህ እያያዘ የ6 ሰዓት መንገድ ነው እየተጓዘ አሁን አስገቡ ተብሎ እንግዲህ ከወቅቱ ሁኔታ ጋር የተደናገረ ነገር ስላገኘን ዝም ብለን ነው በዚሁ ባለንበት ዳል ያለን።
በዚህ ወረዳ የግብርና ባለሙያ የሆኑና ለደህንነታቸው ስለሚሰጉ የአባታቸው ስም እንዳይጠቀስ የጠየቁት አቶ ደጉ እንደ ማዳበሪያና ዘር የመሳሰሉት ግብዓቶች ለአርሶ አደሩ በፍጥነት ካልተከፋፈለ ያለፈው ዓመት አጋጥሞ የነበረው እጥረት እንዳያጋጥም የሚል ስጋት እንዳላቸው ገልጸዋል።
አሁን ያለንበት ወረዳ ላይ ጦርነቱ አላቋረጠም። ስለዚህ አሁን የነበረው የመኸር ማዳበሪያ የሚቀርብበት የግብርና ዋና ተግባሩ የመኸር ማዳበሪያ፣ መኸር ማለት በክረምት የሚዘሩ ሰብሎች አገልግሎት ላይ የሚውል ማዳበሪያ የሚቀርብበት ሰዓት ነው። አካባቢው ደግሞ ደጋ ስለሆነ ቀድሞ ነው ግብዓት ካልያዘ መጋቢት ጀምሮ የሚዘራ አካባቢ ነው፣ ያ የኛ አካባቢ ማለት ነው። ስለዚህ በዚህ ወር ጠቅላላ ግብዓት አርሶ አደሩ በእጁ የሚይዝበት ሰዓት ነው የነበረው እና ተጨምሮ ነበር። ያው ሲስተሙ ብሬክ አድርጎ አሁን ማዳበሪያ የምናገኝበት መፍትሄ ትንሽ እየተቸገርን ያለበት ሁኔታ ነው ያለ ነው።
በኢትዮጵያ ኢኮኖሚ ትልቅ ድርሻ ያለው ግብርና 95% ስራው የሚከወነው በአነስተኛ እርሻዎች ላይ በተሰማሩ አርሶ አደሮች አማካኝነት ነው። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት የንግድና ምጣኔ ሀብት ባለሙያ ዶክተር አረጋ ሹመቴ የግብርናው ውጤታማነት ለአርሶ አደሮቹ በሚደረግ ድጋፍ ላይ የተመሰረተ መሆኑን ይናገራሉ።
እነዚህ አምራች ኃይሎች በራሳቸው የማያሟሏቸው ወይም ደግሞ የማያመጧቸው ግብዓቶች አሏቸው። ለምሳሌ ማዳበሪያ አንዱ ነው፣ የምርት ዘር አንዱ ነው፣ ኬሚካሎች፣ ሌሎችንም ግብዓቶች ከመንግስት እና ከመንግስት ብቻ ነው። በእኛ ሀገር እርሻ ግብዓቶች በዋናነት መንግስት ነው አቅራቢው። የግሉ ዘርፍ ብዙ አቅርቦቱ ላይ የለም ይታወቃል። ስለዚህ መንግስት በሚያቀርብበት ጊዜ ደግሞ ሰው ሰራሽና ተፈጥሯዊ የሆኑ ችግሮች ተደጋጋሚ እያጋጠሙት ነው። ይልቁንም ሰው ሰራሽ የምንለው አምናና በዘንድሮ ዓመት አገሪቱ የምትታወቅበት ግጭትና አለመረጋጋት አለ፣ ጦርነት አለ። ይሄ ደግሞ ግብዓቱን በትክክል ለአርሶ አደሮቻችን እንዳይደርስ ያደርገዋል።
የአማራና ኦሮሚያ ክልሎች በአገሪቱ ከሚመረተው 88% የግብርና ምርት እንደሚሸፍኑ የሚናገሩት የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ አሁን ባለው የጸጥታ ችግርና የግብዓት አቅርቦት በጊዜው ያለመድረስ ምክንያት የሚፈጠረው የምርት እጥረት የኑሮ ውድነትና የኢኮኖሚ አለመረጋጋቱን የበለጠ እንደሚያባብሰው ይናገራሉ።
እነዚህ ክልሎች ላይ ግብዓት በትክክል አልሄደም ማለት ምርትን የሚያመርቱበት ግብዓትን በጊዜው በጥሩ ዋጋ አልደረሰም ማለት እጅግ ከፍተኛ የሆነ የግብርና ምርት ማሽቆልቆል ሊያጋጥም ይችላል። ስለዚህ ያ ሆነ ማለት ደግሞ አገሪቱንም አሁን ላይ እየፈተናት ያለው ዋጋ ግሽበት አለ፣ ስራ አጥ ቁጥር አለ፣ ለኢንዱስትሪዎች ጥሬ ዕቃ የሚሆነው እጥረት አለ። ወደ ውጭ የሚላከው ምርት ከጊዜ ወደ ጊዜ እየቀነሰ በጥራቱም አንዳንድ ተፈጥሯዊ ችግሮች ደግሞ እየተፈጠሩበት የውጭ ምንዛሬ ለማግኘት የሚያስችለውን ያክል ወደ ውጭ የሚላክ ምርት እንዳይኖር ያደርጓልና ተያያዥ የሆነ የተወሳሰበ ችግርን ያመጣል።
የግብርና ሚኒስትሩ ዶክተር ግርማ መንቴ ከቀናት በፊት ለመንግስታዊ ብዙሃን መገናኛዎች ጋር በነበራቸው ቃለ ምልልስ ለዘንድሮ በልግና መኸር ምርት ከሚያስፈልገው የማዳበሪያ ግብዓት 45% የሚሆነው ወደ አገር ውስጥ እንደተጓጓዘ ገልጸው ነበር። ምንም እንኳን ያለፈው ዓመትና ዘንድሮ ሀገሪቱ በማያባራ ጦርነቶችና ግጭቶች ውስጥ እያለፈች ቢሆንም የግብርና ሚኒስትሩ ግን 2015-16 ዓ.ም የመኸር ምርት ዘመን ሀገሪቱ 506 ሚሊዮን ኩንታል ምርት በማግኘት እቅዷን አሳክታለች ሲሉ በዚሁ ቃለ ምልልስ ወቅት ተናግረዋል። እንደዚህ አይነት በመንግስት አካላት የሚገለጹ አሃዞችን መቀበል እንደሚያስቸግር የሚናገሩት ዶክተር አረጋ በበኩላቸው አገሪቱ በግጭት ውስጥ ሆና በዚህ መጠን ምርት አድጎ ከሆነ ገበያው ላይ መታየት እንደነበረበት ይናገራሉ።
አሁን ምንድን ነው ከእቅዱ 99% አሳክቻለሁ፣ ከእቅዱ 100% 110% አሳክቻለሁ የሚለው ሳይሆን መታየት ያለበት ማምረት ከምችለው ከአቅሜ ምን ያህል እያመረትኩ ነው የሚለው ቢታይ ነው የተሻለ ሊለካው የሚችለው። መሬት ላይ የምናየውም ደግሞ የምርትና ያቅርቦት ፍላጎት ልዩነት እንዳለ ገበያው ላይ ጥረቶችም እንደማሳያ ሊሆኑ ይችላሉ። ዋጋው አለመረጋጋት እንዳንድ ማሳያ ሊሆን ይችላል። የጥራጥሬ ሰብሎች አሁንም ዋጋቸው ከፍተኛ የሆነ እንጂ የቀነሰ አይደለም። ለሸማቹ ለተጠቃሚው በሚችለው መጠን መድረስ ነበረባቸው፣ ግን ያ ሲሆን አናይ።
ባለፈው ዓመት አማራ ክልልን ጨምሮ በተለያዩ የአገሪቱ አካባቢዎች እንደ ማዳበሪያ ያሉ የግብርና ግብዓቶች በወቅቱ ባለመድረሳቸው ምክንያት አርሶ አደሮቹ ቅሬታቸውን በሰላማዊ ሰልፍ ሲያቀርቡ እንደነበረ የሚታወስ ነው። የደቡብ ሜጫ አርሶ አደሩ አያልነ ታደለ ልክ እንዳለፈው ዓመት ሁሉ በግብዓት እጥረት የዘንድሮ የመኸር ወቅት እርሻ እንዳያልፋቸው በስጋት ውስጥ ናቸው።
ምንም በዚህ ልክ ተስፋ ምን ወስደው መንግስት ይህን አስተካክሎ አሁን ለቀጣዩ በኢኮኖሚ ጉዳይ አገሯ ከአምናው የደከመ ይገጥማት ካልሆነ እንጂ አምናው የተሻለ ይገጥማታል ብለን አሁን እኛ ምንም እያሰብን አይደለም።
መንግስት የግብዓት አቅርቦቱን በጊዜው ለአርሶ አደሩ ተደራሽ ከማድረግ ባለፈ ዘላቂ ሰላም እንዲሰፍን ሊሰራ እንደሚገባም የአሜሪካ ድምፅ ያናገራቸው የምጣኔ ሀብት ባለሙያ መክረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። እስራኤል በጋዛ የሐማስ ታጣቂዎች ላይ በምታካሄደውና 6 ወራትን ባስቆጠረው ጦርነት ትውልደ ቤተ እስራኤላውያን መስዋዕትነት እየከፈሉ ነው። አንዳንዶቹ በጥቅምት 7ቱ ጥቃትና ከዚያም በኋላ በጋዛ እየተካሄደ ባለው ጦርነት ልጆቻቸውን አጥተዋል። ሆኖም አብዛኞቹ ቤተ እስራኤላውያን በድህነትና በትምህርት እጦትም ጭምር እየተሰቃዩ ናቸው። ይህንን አስመልክቶ አዣንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
ይገባል አያሌው እንደ አውሮፓውያን አቆጣጠር በ2012 ከልጇ ጋር ከኢትዮጵያ ወደ እስራኤል ከተሰደደች በኋላ በአዲሱ ቤቷ ተንከባክባ ያሳደገችው ልጇ በጥቅምት 7ቱ የሐማስ ጥቃት ተገደለባት።
ይኸው ሳይታሰብ ሳይታለም ተፈጠረ እና አሁንም ልጄን ምንም አላምንም። መቼም ቢሆን መቼም እኔ ልጄን አላምንም። እኔ ስለማርሞቷን ብዬ ማምነው ነገርም የለኝም። እና ከባድ ነው ምልህ ምንም ማለትም አልችልም። ቃላትም ያጥረኛል እንጃኒ ማቸ እንደማምንም እንጃኒ። እና ከባድ ነው። እና ተመስገን ለአምላክ ከቴውም አሁን እንደዚህ ራሴን ተቆጣጥሬ ከቴውም እንደዚህ እያወራሁኝ ነው እንጂ እንደዚህ ማለትም አልችልም የነበር ራሴን ተቆጣጥሬ ስለ ነው። እና ከባድ ነው። ምንም ማለት አልችልም።
ይገባል አሁን ሁሉን አክባሪ ስትል በእንባ በምትገልጸውና በ21 ዓመቱ በተሰዋው ወታደር ልጇ ትልቅ ሀዘን ላይ ናት። ሆኖም ለእስራኤል ባለስልጣናት የምታስተላልፈው አንድ ምኞት አላት። ኢትዮጵያ ውስጥ የቀሩት ዘመዶቿ ወደ እስራኤል እንዲመጡና ቤተሰቦቿ አንድ ቦታ እንዲሰባሰቡ። 6 ወር ያስቆጠረውና እስራኤል በጋዛ በሚገኙ የሐማስ ታጣቂዎች ላይ የምታካሄደው ጦርነት ወደ 170,000 የሚጠጉ ትውልደ ኢትዮጵያዊ ወይም ቤተ እስራኤላውያንን የተደበላለቀ ስሜት ውስጥ ከቷቸዋል። በእርግጥ ለሀገራቸው ተዋግተው በጦርነቱ የተሰዉ ወታደሮች ክብር ይሰጣቸዋል። ከእስራኤል ባህልና ተቋማት ጋር ለመዋሃድ የተሳካ ጥረት ማድረጋቸውንም ያመለክታል። በተመሳሳይ ጊዜ ደግሞ አብዛኞቹ ቤተ እስራኤላውያን በከፍተኛ የገቢ ጥረትና የትምህርት እድል እጦት የሚሰቃዩ ናቸው። አሁንም በኢትዮጵያ አማራ ክልል ደጋማ አካባቢዎች የሚኖሩና ከነርሱ ጋር መቀላቀል ያልቻሉ ዘመዶቻቸውንም ይናፍቃሉ። ጊል ኤልያስ የቤተ እስራኤላውያን መብት አቀንቃኝ ሲሆን ትውልደ ኢትዮጵያውያኑ በጦርነቱ እየከፈሉት ያሉትን ዋጋ እንዲህ ይገልጸዋል።
አክራባ ሚትበተት ጋም በይካር በሚስፋ
ምን ያክል መስዋዕትነት እየከፈልን እንዳለን ቁጥሩ ላይ ማየት ይቻላል። ኢትዮጵያውያን ከእስራኤል አጠቃላይ ሕዝብ ወደ 1.7% ነን። ነገር ግን ከሞቱት ወታደሮች ውስጥ 5% የሚሆኑት ኢትዮጵያውያን ናቸው።
እነዚህ የስሜት መደበላለቆች ልክ እንደ ይገባልና ሟች ልጇ ማሩ ዓለም በአንድ ጣሪያ ስር በሚኖሩ 2 የተለያዩ ትውልዶች መካከልም ይታያሉ። ሐዘኗን የሚገልጽ ጥቁር ልብስ ለብሳ እንባዋ እየፈሰሰና ሳግ እየተናነቃት የምታወራው ይገባል የልጇ ወታደራዊ አገልግሎት ሁልጊዜም በፍርሃት እንድትኖር ያደርጋት እንደነበር ትናገራለች።
እማዬ ምንድነው ችግሩ? ለሀገሬ ለመስራት እኮ ነው የሚሄደው። እኛ እስራኤልን ካልጠበቅናት እስራኤል ጠባቂ አይኖራትም። ደግሞም ስለማትወጪና ስለማታይ ነው እንጂ ብቻዬን አይደለሁም። የሚጠብቋቸው የቤተሰብ አባላት ያላቸው ሌሎችም ጓደኞች አሉኝ ይለኝ ነበር።
የማሩ ወንድም ተማረ በቃሉ በወንድሙ ሞት ቢያዝንም ራሱን ለሀገሩ አሳልፎ በመስጠቱ ግን እንደ ሰማዕት ነው የሚቆጥረው።
በቃ ስለ ሀገር ፍቅር በደንብ አድርጎ ጠልቆ ያውቃል። ስለዚህ ለሀገሩ የትኛውን ነገር መሆን ይችላል። ያው የሆነውም ምንም ማስረጃ ያስፈልገውም እንዳይሆን ገብቷል። ያው ሳክሪፋይስ ከመሆን ድረስ ነው ሆኗል። የመጨረሻው የሀገር መስዋዕትነት ሳክሪፋይ መሆን ነው። ስለዚህ ሆኗል ማለት ነው፣ መስዋዕት ሆኗል።
እናቱን ይገባልን ግን ምናልባት ከዚህ በኋላ የሚያጽናናት ኢትዮጵያ ውስጥ ያሉ ወንድም እህቶቿና ሌሎች ዘመዶቿ ወደ እስራኤል መምጣትና መገናኘት የሚችሉ ከሆነ ብቻ ነው ትላለች።
የእስራኤል ባለስልጣናት በእግዚአብሔር እርዳታ ቤተሰቦቼን ወደዚህ እንዲያመጧቸው ጠይቃለሁ። የእስራኤል ባለስልጣናት በዚህ ቢረዱኝ ደስ ይለኛል። ልጄ ለዚህ ሀገር ሕይወቱን አሳልፎ ሰጥቷል።
ቤተ እስራኤል በመባል የሚጠሩት የኢትዮጵያ አይሁዳውያን ማህበረሰብ አባላት ወደ እስራኤል የመጡት ከ1980ዎቹ እስከ 1990ዎቹ መጀመሪያ ባሉትና በአፍሪካ ቀንድ ከባድ ረሃብና ጦርነት በነበረበት ወቅት በድብቅ በተካሄዱ በረራዎች ነው። ወደ ኋላ የቀሩት ቤተ እስራኤላውያን ፈላሻ ሙራ በመባል ይጠራሉ። ትርጉሙ ተንከራታች ማለት ሲሆን በ18ኛውና በ19ኛው መቶ ክፍለ ዘመን በአብዛኛው በግዳጅ ወደ ክርስትና ሃይማኖት የተለወጡ የአይሁድ ዝርያዎች መሆናቸውን ያመለክታል። ፈላሻዎች አይሁዳውያን መሆናቸውን ቢገልጹም በአይሁድ መሪዎች እውቅና ባለማግኘታቸው ለሁሉም የአይሁድ ዝርያዎች የእስራኤል ዜግነት በሚያረጋግጠው የመመለስ ሕግ ወደ እስራኤል መሄድ አልቻሉም። ወደ እስራኤል የሚወስዳቸው አይሮፕላን የሚመቻችላቸው በቤተሰብ ማገናኘት ሕገ ደንብ መሰረት ቢሆንም ጥያቄ አቅራቢዎች በአሁኑ ሰዓት እስራኤል ውስጥ የሚኖር ወላጅ ሊኖራቸው ይገባል። በዚህ ምክንያት በሺዎች የሚቆጠሩ ፈላሻ ሙራዎች አንድ ቀን የእስራኤል ባለስልጣናት የተሻለ ብልጽግና እናገኛለን ብለው የሚያስቡትን ህይወት እንዲጀምሩ የጉዞ ተስፋ ይሰጠናል ብለው በመጠባበቅ ይኖራሉ። ይገባልና ማሩም ፈላሻ ናቸው። ነገር ግን ማሩ ወደ እስራኤል ሲመጣ ገና የዘጠኝ ዓመት ልጅ ስለነበርና በቀላሉ ሂብሩ ቋንቋ መማርና ጓደኛ ማፍራት ስለቻለ ከእናቱ የተሻለ ህይወት ነበረው። እስራኤል በሚገኘው ቤት በርል ኮሌጅ ውስጥ መምህር የሆኑትና በስደተኛ ቤተሰቦችና ለአደጋ ተጋላጭ በሆኑ ስደተኛ ወጣቶች ዙሪያ ጥናት የሚያጠኑት ዶክተር ሊያት ያክኒች በቤተ እስራኤላውያን ቤተሰቦች ውስጥ ይህ አይነቱ ልዩነት በብዛት እንደሚታይ ያስረዳሉ።
ወላጆቻቸው ደካማ እንደሆኑ በሚያስቧቸው ቤተሰቦች ውስጥ ያደጉ ብዙ ወጣቶችን አገኛለሁ። በእርግጥ ጽናታቸውና ስደትን ተቋቁመው ማለፋቸውንም ያደንቃሉ። ነገር ግን እስራኤል ውስጥ ያለው ኑሯቸውን ያለ ቤተሰብ ድጋፍ በራሳቸው መወጣት አለባቸው።
ወጣቶቹ ከሚደርስባቸው ችግሮች አንዱ እንደ አውሮፓውያን አቆጣጠር በ2019 ከፍተኛ ብጥብጥ የተፈጠረበትን የተቃውሞ ሰልፍ በበተነው ፖሊስ የሚደርስባቸው መድሎ መሆኑን ቤተ እስራኤላውያን የመብት አቀንቃኞች ያስረዳሉ። ዶክተር ያክኒች ግን በአጠቃላይ ሲታይ ቤተ እስራኤላውያን ከማህበረሰቡ ጋር የመዋሃድ ጥረቶች እየተሻሻሉ መጥተዋል ይላሉ።
አይሁዳውያን ናቸው፣ እስራኤላውያን ናቸው፣ የዚህ ማህበረሰብ አባል ነን ብለው ያስባሉ። አንዳንዴ ማህበረሰቡ ጉዳት ሊያደርስባቸው ይችላል፣ ግን እንደዛም ሆኖ የእነሱ ስፍራ እዚህ እንደሆነ ያስባሉ።
አሽከሎን በተሰኘው የእስራኤል ከተማ የሚኖረው ቤተ እስራኤላዊው የመብት አቀንቃኝ ጊል ኤልያስ በጥቅምት 7ቱ ጥቃት ከተገደሉ 500 እስራኤላዊ ወታደሮች ውስጥ 24ቱና ከዛ በኋላ እየተደረጉ ባሉ ወታደራዊ ዘመቻዎች እየሞቱ ያሉት አብዛኞቹ ወታደሮች ትውልደ ኢትዮጵያዊ መሆናቸውን ይገልጻል። በመሆኑም ጦርነቱ በትውልደ ኢትዮጵያዊው ማህበረሰብና በሰፊው እስራኤላውያን መካከል ያለውን ውጥረት ያረግባል ብሎ ተስፋ ያደርጋል።
ከጥቅምት 7ቱ ጥቃት ወዲህ የተሻለ አንድነት ይኖራል ብለን ነው የምናስበው። እርስ በእርስ መተሳሰብ እንጂ የቀድሞ ጦርነታችንን አንዋጋም።
የእስራኤል ጦር ወታደሮቹ የትኛውን ማንነት እንደሚወክሉ የሚገልጽ መረጃ የለውም። ነገር ግን በጣም ጠንካራ ባለቤትነት የሚሰማው ማህበራዊ ትስስር እንዳለ ጌል ያሰምርበታል። በጥቅምት 7ቱ ጥቃት ልጁ የቆሰለበት ሳቫት ፋርዳ የቅርብ ድርጊትም ይህን ይገልጸዋል። ቤተ እስራኤላውያን በሚያዘወትሩበት ገበያ ስፍራ በመግባት የሆስፒታል ጋውን ያደረገ ልጁ ከቀድሞ የእስራኤል መከላከያ ሚኒስትርና አሁን የእስራኤል ጦር ካቢኔ አባል ከሆኑት ቤኒ ጋንዝ ጋር የተነሱትን ፎቶ በማሳየት ሀገራችን እስራኤልን እንወዳለን፣ ሀገራችን ስትሞት ከምናይ መሞት እንመርጣለን ሲል ስሜቱን ገልጿል። በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ ለዩክሬን የምትሰጠውን ድጋፏን ካልቀጠለች አደገኛ ውጤት ይኖረዋል ተባለ። በዩክሬን የሚካሄደው ጦርነት ወሳኝ ምዕራፍ ላይ መድረሱና ውጤቱም አሜሪካ በምታደርገው ድጋፍ እንደሚወሰን የመላ ዓለምን የደህንነት ወቅታዊ ይዞታ አስመልክቶ ለአሜሪካ ኮንግረስ ዓመታዊ ሪፖርቱን ያቀረበው የሀገሪቱ የመረጃና ደህንነት ማህበረሰብ አስታውቋል። የአሜሪካ ድምጿ የኮንግረስ ዘጋቢ ካትሪን ጂፕሰን ከሴኔት በላከችው ዘገባ እንዳመለከተችው የህግ መወሰኛው ምክር ቤት አባላቱ 95 ቢሊዮን ዶላር የያዘውን የውጭ እርዳታ ህግ ረቂቅ በተወካዮች ምክር ቤት እንዲያጸድቅ ጠይቀዋል። ዝርዝሩን እንግድ ወልዴ ያቀርበዋል።
ተተኳሽና ሌሎችም ወሳኝ አቅርቦቶች እየተማጠጡባት ያለችው ዩክሬን ከአሜሪካ አዲስ ዙር እርዳታ በመጠበቅ ላይ ነች። በሴኔት ወይም በህግ መወሰኛ ምክር ቤቱ ለዩክሬን የጸደቀው የ60 ቢሊዮን ዶላር እርዳታ በተወካዮች ምክር ቤት ለድምፅ እንደማይቀርብ አፈጉባኤው ማይክ ጃንሰን አስታውቀዋል። የህግ መወሰኛ ምክር ቤት አባላቱ ትናንት ሰኞ እንዳሳሰቡት ለዩክሬን እርዳታ አለማቅረቡ ከባድ ስህተት መፈጸም ይሆናል። ማርክ ዋርነር የሴኔቱ የደህንነት ኮሚቴ ሊቀመንበር ናቸው።
የተወካዮች ምክር ቤቱ ለዩክሬን ድጋፍ ለመስጠት የሚያስችለውን ረቂቅ ህግ እስካሁን ለማየት እንኳ አለመፈለጉ ብሔራዊ ደህንነታችንን በተመለከተ አርቆ አሳቢ አለመሆኑን የሚያመለክት ነው።
በመላው ዓለም ያለውን የደህንነት ሁኔታ በተመለከተ ለአሜሪካ ኮንግረስ ትናንት ሰኞ ዓመታዊ ሪፖርቱን ያቀረበው የአገሪቱ የመረጃና ደህንነት ማህበረሰብ የሩሲያው ፕሬዝደንት ቭላድሚር ፑቲን ምዕራባውያን ለዩክሬን የሚሰጡት ድጋፍ ይዳከማል በሚል አጋጣሚውን እንደሚጠብቁ አስረድተዋል። የአሜሪካ ማዕከላዊ የስለላ ተቋም CIA ዲሬክተር የሆኑት ዊሊያም በርንስ
We're at a profoundly important crossroads for Ukraine, for European security and for long-term
የዩክሬንና የአውሮፓ ደህንነትን እንዲሁም አሜሪካ በመላው ዓለም የሚኖራትን ዘላቂ ጥቅም በተመለከተ መስቀለኛ መንገድ ላይ እንገኛለን። ኮንግረሱ ለዩክሬን ተጨማሪ እርዳታ እንዲሰጥ ከወሰነ ለዩክሬን ስኬት፣ ለቭላድሚር ፑቲን ደግሞ ሽንፈትን ማከናነብ እንችላለን።
የውጭ እርዳታ ረቂቅ ህጉ ከዩክሬን በተጨማሪ በኢንዶ ፓሲፊክ የሚገኙ አገራት የቻይናን ትንኮሳ መቋቋም እንዲችሉ የሚሰጥ ገንዘብን አካቷል። የብሔራዊ ደህንነት ዲሬክተሯ አቨሪል ሄይንዝ ለህግ አውጪዎች እንደተናገሩት የቻይና ትንኮሳ በመጪው ዓመት እንደሚጨምር ይገመታል።
Beijing will continue to use its military forces to intimidate its neighbors.
Beijing ወታደራዊ ኃይሏን በመጠቀም ጎረቤቶቿን ማስፈራራቱን ትቀጥላለች። ይህም የቻይና ህዝባዊ ሪፐብሊክ ቅድሚያ የምትሰጠው ጉዳይ ነው። ቻይና አዲስ ቴክኖሎጂንና የተሻሉ መንገዶችን በመጠቀም በተለይም ታይዋን ላይ ትኩረት ያደረገ የጋራ ወታደራዊ እንቅስቃሴ ማድረጓን ትቀጥላለች።
የተወካዮች ምክር ቤት የሪፐብሊካን ፓርቲ አባላት እንደሚሉት የውጭ እርዳታ ረቂቅ ህጉ የፍልሰተኛ ህግን እንዲሁም በሜክሲኮ በኩል የሚገኘውን ድንበር ደህንነት ማጠናከርን የማያካትት ከሆነ ድጋፍ አይሰጡትም። ስካት ፔሪ የሪፐብሊካን ፓርቲን በመወከል የምክር ቤቱ አባል ናቸው።
We're taking our hard-earned tax dollars and sending them 5000 miles away with
that. በከፍተኛ ድካም የምናገኘውን የታክስ ገንዘብ 5000 ማይል ርቀት ላይ ለሚካሄድ ማለቂያ ለሌለው ጦርነትን ልካለን። ይህ በእንዲህ እንዳለ ድንበራችን በሰፊው ክፍት ነው። አሜሪካውያን በየመንገዱ ይገደላሉ። ይህ ነው ችግሩ።
የምክር ቤቱ የዲሞክራቲክ ፓርቲ አባላትና አንዳንድ የሪፐብሊካን አቻዎቻቸው በረቂቁ ላይ ድምጽ እንዲሰጥ ለማስገደድ አማራጮች ይኖራቸው እንደው በመገምገም ላይ ናቸው። ረቂቅ ህጉ ለእስራኤል የሚሰጥን ድጋፍና በጋዛ የሚደረግን ሰብአዊ እርዳታንም ይጨምራል። ካትሪን ጂፕሰን ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መጋቢት 3/2016 ዓ.ም መሰናዷችንን ነው። ለምሽቱ የያዝናቸው የመጀመሪያው ክፍል ዘገባዎች እዚህ ላይ ተጠናቀዋል። የሁለተኛው ክፍል ዘገባዎቻችን ይጀምራሉ። የመጀመሪያው ዘገባችን ትምህርት ላይ ያተኩራል። በኢትዮጵያ ከተምህርት የራቁ ተማሪዎች ለተለያዩ ጥቃቶች እየተገለጡ መሆናቸውን ባለሙያዎች ተናገሩ። በኢትዮጵያ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ከትምህርት ገበታ የራቁ ልጆች በትምህርት ቤቶች የሚያገኙትን ጥበቃና ከለላ ስላጡ ለተለያዩ ጥቃቶች እየተዳረጉ እንደሚገኙ ነው ባለሙያዎቹ የገለጹት። በዘንድሮ የትምህርት ዘመንም በሀገር አቀፍ ደረጃ 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ መንግስት አስታውቋል። ባለሙያዎቹ ደግሞ ሁኔታው በሀገሪቱ ማህበረሰብ ኢኮኖሚያዊ ቀውስ የሚያስከትል እንደሆነም ለአሜሪካ ድምጽ አስታውቀዋል። በጉዳዩ ላይ አስተያየት የሰጠው የኢትዮጵያ መምህራን ማህበር በልዩ ልዩ የሀገሪቱ ክፍሎች በግጭትና በድርቅ ምክንያት በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታቸው እንደራቁ ገልጾ በጦርነት ወቅት ለትምህርት ቤቶች ጥበቃ እየተደረገ እንዳልሆነም አስታውቋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት 5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ አስታውቀዋል። ከነዚህም ውስጥ 3 ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ተማሪዎች ከትምህርት ገበታ መራቃቸውን ገልጸው የሚበዙትም በአማራ ክልል እንደሚገኙ አመልክተዋል።
አማራ ክልል ነው ወደ 2.6 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ደርሶናል። በኦሮሚያ እስከ 72 ሺህ አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66 ሺህ አካባቢ ተማሪዎች፣ ጋምቤላ ብትሄድ ወደ 19 ሺህ አካባቢ እነዚህና አፋር አካባቢ ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ገበታ ውጭ መሆናቸው መረጃዎች ያሳያሉ።
በትግራይ ክልልም በትምህርት ዘመኑ ይመዘገባሉ ከተባሉት 2.4 ሚሊዮን ተማሪዎች ውስጥ ወደ ትምህርት ቤት የገቡት 40% ብቻ እንደሆኑ ከክልሉ ትምህርት ቢሮ ለአሜሪካ ድምፅ የደረሰ መረጃ ይጠቁማል። የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም በምህፃሩ ዩኒሴፍ ከአራት ወራት በፊት ይፋ ባደረገው ጥናት ደግሞ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት በኢትዮጵያ 7.6 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ገልጿል። ችግሩ የሚፈጥረውን ጫና አስመልክቶ የአሜሪካ ድምፅ የጠየቃቸው በጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ብርሃነ ንጉሴ ሁኔታው በልጆች ላይ ስነ ልቦናዊ ተጽዕኖ ከመፍጠሩም በላይ ለተለያዩ ጥቃቶች እንደሚያጋልጣቸው አስረድተዋል።
ልጆች የማደግ በቂ እንክብካቤ የማግኘት መብት አላቸው። ይህ ዓለም አቀፋዊ የሆነ ሕግ ነው። ያናቱ ማለት ከትምህርት ጋር ተያይዞ የሚያገኙትንም እንቅስቃሴ ጭምር ነው የሚያጡት። ሁለተኛ ደግሞ ከለላ ሳይኖር ሲቀር ከትምህርቱም ከማጣት ውጪ ላይጠበቁ ይችላሉ። ለተለያዩ ጉዳቶች፣ ለአካላዊ፣ ለስነ ልቦናው፣ ለሴክሹዋል አቢዩዝ እና ለተለያዩ ነገሮችም ሊጋለጡ ይችላሉ።
ከዚሁ ጋር በተያያዘ ወደፊት ሊከሰት የሚችለው ማህበራዊ ቀውስም ቀላል እንደማይሆን ፕሮፌሰር ብርሃነ ያመለክታሉ።
በደንብ እንክብካቤ ያላገኙ፣ ፍቅር ያላገኙ፣ ያልተጠበቁ ልጆች እኮ የህብረተሰቡ ጸር ነው የሚሆኑት። ነገ የሚገባቸውን ፍቅር ስላላገኙ፣ እንክብካቤ ስላላገኙ እኛን ምን ያደርጉልን ብሎ ወደ እኛም የመመለስ ለህብረተሰቡ አሉታዊ ምላሽ የመስጠት ነገርም ይኖራል።
አቶ በላይ ስጦታው የተባሉ ባለሙያም ተተኪ ትውልድ በዚህን ያህል መጠን ከትምህርት ቤቱ ውጭ ሲሆን የከፋ ማህበረ ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምፅ ተናግረዋል።
ለአንድ ሀገር ትልቁና ወሳኙ ዋናው ሀብት የሰው ሀብት ነው። የሰው ሀብት ደግሞ በሙያ፣ በትምህርት፣ በእውቀት የተገነባ ሲሆን ለሀገር ውጤት ማምጣት ይችላል። ይህ ወሳኝ የሆነ የሰው ሀብት ካልተማረ፣ አእምሮ ተቃጠለ ወይም ደግሞ ከዘመኑ ቴክኖሎጂ ግስጋሴ ከዘመኑ ቴክኖሎጂ እርምጃ ውጭ ሆነ፣ ተንጓሉ፣ ወደኋላ ቀረ ማለት ነው። እድሜያቸው ለትምህርት የደረሰ ህጻናት ትምህርት ቤት ካልዋሉ ለሌላ ላላስፈላጊ ነገር እነሱንም ሀገራቸውንም ለሚጎዳ ልማድ ሱስ ሁሉ ሊጋለጡ ይችላሉ። ለጎጂ ልማዳዊ ድርጊቶች፣ ለሱሶች፣ ለአደገኛ ወንጀሎች ሁሉ ሊጋለጡ ይችላሉ። አየው አምራች ሊሆን የነበረውን ህዝብ አፍራሽ ልታደርገው ነው ማለት ነው ከትምህርት ውጭ ካደረግከው።
የዩኒሴፉ ጥናት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ከትምህርት ገበታ የሚርቁ ተማሪዎች እንዲበራከቱ ማድረጋቸውን አሳይቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በልዩ ልዩ የአገሪቱ ክፍሎች የተስፋፉት ግጭቶች የትምህርት ስርዓቱን እየጎዱት እንዳሉና ጉዳቱን በየጊዜው እየጨመረ መምጣቱን ተናግረዋል። ዶክተር ዮሐንስ በንቲ በበኩላቸው ችግሩን ያባባሰው በግጭቱ ወቅት ትምህርት ቤቶች ጥበቃ ስለማይደረግላቸው ነው ይላሉ።
የተባበሩት መንግስታት የትምህርት ቤቶችን ከግጭት ቀጠና ነጻ ማድረግ ያስፈልጋል የሚል ዲክላሬሽን አለ። እሱ ተጓራዊ እንዲደረግ በሀገራችን በተለያየ ሁኔታ የአድቮኬሲ ስራ እየሰራ ነው የምንገኘው። አንዱ እና ትምህርት ቤቶችን ከጥቃት ከጉዳት ቀጠና ውጪ ማድረግ ተገቢ ነው። አንዱ ተማሪዎች ወደ ትምህርት ቤት መምጣት ያልቻሉበት ምናልባት አንዱ ምክንያት ሊሆን የሚችለው አንዳንድ ጊዜ እንደ ካምፕም አገልግሎት ላይ የሚውልባቸው አጋጣሚዎች አሉ። የተፈናቀሉ ዜጎች እንደ መኖሪያ ቤት ይጠቀሙበታል ትምህርት ቤቶችን። ይሄ ትክክል አይደለም ብለን በምናገኛቸው መድረኮች እየገለጽን ነው። ስለዚህ በግጭት ውስጥ ቀጥታ ሚና ያላቸው ወገኖች ጥንቃቄ ማድረግ ይገባቸዋል ብለን እናስባለን።
ችግሩ በእጅጉ አሳስቦናል፣ ሁሉንም ወገን ሊያሳስበው ይገባል ያሉት ዶክተር ዮሐንስ ተማሪዎች ወደ ትምህርት ቤት ለመመለስ እንዲችሉ ግጭቶች በሰላም እንዲፈቱ ጥሪ አቅርበዋል።
ዘላቂ መፍትሄ ይሆናል ተብሎ የሚታሰበው ሰላም መፍጠር ነው። እንግዲህ ጥያቄዎች ይኖራሉ። መቼም እነዚህ ጥያቄዎች አድማጩም በአግባቡ አዳምጦ መፍትሄ የሚመጣበትን ሁኔታ ቁጭ ብሎ መወያየት ከተቻለ መፍትሄ ሊመጣ ይችላል። መታሰብ አለበት፣ ሰከንድ ብሎ ማሰብ ያስፈልጋል።
የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ባለፉት 5 ዓመታት ሲካሄዱ የቆዩት ያላባሩ ግጭቶች ዘርፉን ዋጋ እያስከፈሉት እንደሆነ ገልጸው የፖለቲካ ልዩነትን በሰላም መፍታት እንደሚያስፈልግ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዘገባዎቻችንን ወደ እናንተ ማድረሳችንን እንቀጥላለን። ዓለም አቀፉ የሴቶች ወር ላይ ነው የምንገኘው። ተከታዩ ዘገባ ታዲያ በሴቶች ጉዳይ የሚሰራ አንድ ተቋም ያስተዋውቀናል። ጎዳና ላይ የወደቁ እናቶችና ጨቅላ ልጆቻቸው የሚታረሱበት በጎ አድራጎት ተቋም ነው። ተቋሙ በ2013 ዓ.ም የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ዕጣ ፈንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁንም ከ160 በላይ እናቶችን የረዳው ሀገር በቀል ፋውንዴሽኑ ወላጆች ልጆቻቸውን እንዲያሳድጉ ራሳቸው ይዘው እንዲያሳድጉ እንዲሁም ደግሞ ሴቶች እንዲቋቋሙ በማድረግ ያግዛል። ኬኔዲ አባተ ዝርዝር ዘገባ አለው።
የአምላክ ልጆች ፋውንዴሽን ሰው ከሰው ጋር በተራራቀበት ሰው ሰውን በሚሸሽበት ባስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በ10 ዓመት የልጅነት ዕድሜው የአምላክ የተባለ ወጣት የታየው ርዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ይገልጻሉ።
የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበረ እና ይህ ወጣት ልጅ በ10 ዓመቱ የራሱ የሆነ ራዕይ ይጽፋል። እዚህ ጀርባዬ ላይ እንደምታየው በራሱ የእጅ ጽሑፍ የተጻፈ ነው እና ያቺ ራዕይ የጻፋት ምንድን ነው? ትንሽ ድርጅት እከፍታለሁ፣ ሰራተኞች እቀጥራለሁ፣ 700 ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል፣ በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ፣ ዩኒቨርሲቲ ከፍታለሁ፣ አገሬን ከማይምነት ነጻ አወጣለሁ፣ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በ10 ዓመቱ ላይ ከአባቱ ጋር ይነጋገራሉ፣ እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። ውጭ ሀገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23 ዓመቱ ከዚህ ዓለም በሞት ይለያል።
የአምላክ የልጅነት ርዕዩን ሳያሳካ በአሜሪካ ምድር ይህችን ዓለም በሞት ተሰናበተ። አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ርዕዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ።
እንግዲህ በዙሪያቸው ያሉ ሰዎች፣ ጓደኞቻቸው፣ ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያስቡና ለአባቱ ያሳያሉ። ፋውንዴሽን ቢቋቋም ይሻላል፣ አትሊስት ለመጽናናትም ለመታሰቢያም እንደዛ ብለው ለአባትየው ሲያሳዩ 10 ዓመት ላይ የጻፈው ያችን ራዕይ አባትየው በክብር አስቀምጧት ነበርና ፋውንዴሽኑ ከተቋቋመ በሱ ራዕይ ላይ ቢመሰረት ይሻላል በሚል ያችን ራዕይ ይሰጣቸዋል። አሁን እዚህ ጋር የምታያትን በእጅ ጽሑፉ የጻፋትና ይሄ ፋውንዴሽን የተቋቋመው በሱ ራዕይ ላይ ነው። ከዚህ የተነሳ ነው ስያሜውም የልጁ ስም የአምላክ ስለሆነ የእሱ ልጆች ናቸው እንደማለት ነው።
በዚህ መልኩ የተቋቋመው የአምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋር በመቀናጀት በአራስ ቤቱ እያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው።
በጠቅላላ በማማ ሻንጣ 51 ሻንጣውን ይዘው ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከ ዛሬ ድረስ ትላንት እስከገባችሁ እና ድረስ 110 እናቶችን አስተናግደናል። በተቀላላ 161 እናቶችን ማለት ነው። ከነዚህ መካከል 3 መንቲዎች አሉ። መንቲዎች አሉ። ስለዚህ 164 ህጻናቶችና 161 እናቶችን አስተናግደናል። በተቀላላ ወደ 325 እናቶችና ጨቅላ ህጻናቶቻቸውን በተቀላላ ማለት ነው ለማስተናገድ የቻለ ፋውንዴሽን ነው።
የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊፖስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል።
አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው፣ የማረስ ስራ ነው። ማረስ ማለት እዚህ ጋር አምጥተን ለስድስት ወር እናርሳለን። ለስድስት ወር ስናርስ በተመጣጠነ ምግብ ነው ብናርሰው እና የሚያስፈልጋል እንደ ባህላችን በገንፎ በአጥሚት እናርሳለን። ምክንያቱም ባህላችን ነውና ስድስት ወር ሲቆዩ ዝም ብለው እንትን ብለው እንዳይቆዩ ይሰለጥናሉ። ስነ ተዋልዶ ይማራሉ፣ ስለ ጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናደርገው ነገር ምንድን ነው? ነባር አራሶች አሉ። ነባር አራሶች ወጥተው ይቀበሏታል። በምን ይቀበሏታል? በእልታ ይቀበሏታል። እኛ አሁን ይህንን እልታ እንዴት ሆኖ አገኘ ነው መሰለ፣ እንደ አንዱ ቴራፒ እንግዲህ። አንዲት እናት ስትመጣ መጀመሪያ ላይ አልቅሳ በጣም ተጨንቃ አንገቷን ደፍታ ትመጣለች። ስትወጣ ግን በሳቅና በደስታ ትወጣለች። ስድስት ወሩ ቀላል አይደለም።
በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ህጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለው የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ስባል ለማመን አልቻልኩም ስትል ባገኘችው እድል መደነቋን ትገልጻለች።
እንዴ እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምንት ያለሽ አሉኝ። ከልጆች ነው ወይስ ከልጆቼ ነው? ልጆቼን ብቻ ነው የሚቀብሉት አልኩት። ከነ ልጆችሽ ነው ሲሉኝ አላመንኩም። ልጆችን ልሸጪ ነው አልኳት፣ በአፌ አውጥቼ ማለት ነው። አይደለም ዝናሻ እማኝ ያለችኝ መጣ ወደዚህ ማለት ነው። ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለችና ቤተሰቦች የተሰበሰቡ መሰለኝ ይዛኔ ማለት ነው። የተሰማኝን ደስታ ልገልጽ አልችልም። በጣም ነው የተደሰትኩት እና በቃ እስከ ዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው እያየሁት ያለሁት።
ሜሮን ሰይፉ አስተያየቷን የሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት።
በርደርሽ በልታ ለቀበር ልጆቹ የሰበሰቡ ናቸው። በራጅቱ ሰበሰቡ አስገቡ። በጣም ነው እናቴም አባቴ ሞቱ፣ ግን አባቴና እናቴ በሕይወት ሆነዋል። እዚህ ቤት በእልልታ ተቀበሉ። ልጅ ያለባበሱ ለኔ ልብስ ሰጡኝ። የማይፈልገው ነገር ሁሉ ነገር ቅባት ምን ብሎ ወደ ሻወር አስገቡኝ። እናቴ ሆኑ አባቴ ሆኑ ጠንካርና ለእኔ ሰጥቶኝ ልጅ እስኮን ድረስ ስድስት ወር ሙሉ እዚሁ ነው። እዚህ ቤት እውነት አምላክ ልጅ አልሞተም፣ በሕይወት አለ። ድሮ እራሴ ጥዬ ነበር፣ ማንነት ጥዬ ነበር፣ ግን አሁን እዚህ ቤት መጥቼ ማንነት አግኝቻለሁ።
ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይት ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን፣ ጎዳና ላይ የሚገኙትን ደግሞ ከሱስ ነፃ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ስራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ስራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል።
መንግስት ጋርም ጫና እንዳለ ብንረዳም ግን እያገለገልን ያለው በአይነቱ ልዩ ነው። ዛሬ የተወለደው ልጅ ነው የምናገለግለው። ዛሬ ተወልዶ የጣፈንታው አንዳንድ ጊዜ ሽንት ቤት አንዳንድ ጊዜ መወርወር የሆነውን ሽንት ቤት መወርወር የሆነውን ደግሞ መወገድ የሆነውን ልጅ አንስትን ኢትዮጵያዊ ዜጋ እንዲሆን ነገ ሀገሩን እንዲወድ የምናደርግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን አትልስ ከቤት ክራይ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን።
ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ በቤተሰብና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዝግጅቶቻችን እያገባደድን ነው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የማክሰኞ ምሽት መጋቢት 3 2016 ዓ.ም መሰናዷችን ነው። ዝግጅቶቻችንን በቪኦኤ አማርኛ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። እንዲሁም ደግሞ በመደበኛው የሬዲዮ ሞገድ ላይ እንገኛለን። እዛም ላይ ተከታተሉን። ወደ መጨረሻው ዘገባ ነው የምንሻገረው። ከዚሁ ከዓለም አቀፉ የሴቶች ቀንና ወርስ ጋር የተያያዘ ዘገባ ነው። ዘገባችን ወደ ቱርክ ይወስደናል። በቱርክ የሴቶች ጥቃትን የማስቆም እርምጃው በቂ እንዳልሆነ ተሟጋቾች እየተቹ ይገኛሉ። የቱርክ መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የወሰደው እርምጃ አመርቂ እንዳልሆነም ለሴቶች ደህንነት የቆሙ ተሟጋቾች ናቸው እየተቹ ያሉት። በአውሮፓውያን አቆጣጠር ባለፈው 2023 ቢያንስ 403 ሴቶች አብሯቸው በሚኖር እንዲሁም ደግሞ ከህግ በተለዩት ባላቸው ወይም ደግሞ በሌላ ወንድ እጅ ህይወታቸው አልፏል። አዲሱ አመት ታዲያ 2024 ከባተም ወዲህ 71 ሴቶች ህይወታቸው ማለፉ ተገልጿል። የአሶሺየትድ ፕሬስን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
ሙቴሬም ኤፍሴልን ባሏ ለአመታት ባደረሰባት አካላዊና ስነ ልቦናዊ ጥቃት ተንገፍግፋ ለምን አልፈታውም ብላ በመወሰኗ ኢስታንቡል ውስጥ የምትሰራበት የውበት ሳሎን ድረስ ሄዶ በስለት ወቅቶ ነው የገደላት። ህግ አስከባሪዎች አጠገቧ እንዳትደርስ የሚል ትዕዛዝ ቢሰጡትም በተደጋጋሚ ስራዋ ድረስ እየሄደ ሲያስፈራራት ቆይቶ ነው በኋላ የገደላት። ግድያውን ከመፈጸሙ ከአንድ ቀን በፊት ባለስልጣናት እንዳይደርስባት የተሰጠውን ትዕዛዝ በመጣሱ አስረውት ከመረመሩት በኋላ ለቀውታል። የሟቿ እህት ሲግደም ኤቭሪል ይህንኑ በቁጭት ታስታውሳለች።
የሞት መልእክተኛው እዚያው ስራዋ ቦታ እንደሚሄድ ባውቅ ኖሮ እከለክላት ነበር። ምን ያደርጋል? አልሆነም። እናቴን ይዤ ሆስፒታል ሄጄ ነበር። ደወሉና ድረሺ ማህተሬም ተጎድታለች አሉኝ። ስደርስ ህይወቷ አልፏል።
ሙቴሬም ከመገደሏ ከአንድ ቀን በፊት ባሏ ደብድቧት ተይዞ ነበር። አቃቤ ህግ አይ በጣምም አልመታትም አልገደላትም እኮ ብለው እንደለቀቁት ነው እህቷ የምትናገረው። ሙቴሬም ኤፍሴል ከተገደለች ከአስር ዓመታት በላይ አልፈዋል። እህቷ ባለስልጣናቱ የሴቶችን ደህንነት የሚያስከብረውን ህግ ስራ ላይ አውለው አስረው ቢያቆዩት ኖሮ እህቴ አትሞትብኝም ነበር ብላ በጣም ነው የምታዝነው። ፍትህ እስከሌለ ወንዶች እንደፈለጋቸው እስከሆኑ ድረስ የሀገራችን ሴቶች እንዳለቀሱ ነው የሚኖሩት ትላለች የሟች እህት ሲግደም ኩዜይ።
ከሞተች 12 ዓመት አልፏል። እኔ ግን አሁንም ራሴ እንዳጠፋው ነው የሚሰማኝ። ያን ዕለት ብኖር ኖሮ አስሬም ቢሆን አስቀራት ነበር ወይም አብሬያት ይሄድ ነበር። እሷ አልፋለች፣ እኔ ካለሷ በስቃ ይኖራለሁ። በእርግጥ ህይወት ይቀጥላል። እንበላለን፣ እንጠጣለን፣ እንስቃለን፣ እናወራለን፣ እናፈቅራለን። ቢሆንም ያንን ቀን በቀን 50 ጊዜ አስታውሰዋለሁ። በጣም ከባድ ነው። አላለቅስም እላለሁ ግን አልችልም።
እንደ አውሮፓውያን የዘመን አቆጣጠር በ2013 በኤቭሪል ላይ የተፈጸመው ግድያ የቱርክ ሴቶች ደህንነት በተጠናከረ መንገድ እንዲጠበቅ ብዙዎች ድምፅ እንዲያሰሙ አነሳስቶ ነበረ። ይሁን እንጂ ሴቶችን ከግድያ ለመታደግ ይህ ነው የሚባል የተሻለ እርምጃ እንዳልተወሰደ በትግሉ ላይ ያሉ ሰዎች ይናገራሉ። የሴቶችን ደህንነት ለመጠበቅ የሚጠቅሙ ህግጋት ስራ ላይ በደንብ አልዋሉም፣ ድርጊቱን የሚፈጽሙ ወንዶችም በህግ ተጠያቂ እየተደረጉ አይደሉም ማለት ነው የሚያማርሩት። ቱርክ ውስጥ ባለፈው 2023 ዓመተ ምህረት ቢያንስ 403 ሴቶች ተገድለዋል። አብዛኞቹ የተገደሉት አብሯቸው በሚኖሩት ወይም በፈቱት ባላቸው ወይም በሌሎች ቅርባቸው በሆኑ ወንዶች የተገደሉም እንዳሉባቸው በሴቶች ላይ የሚፈጸም ግድያ እናስቆማለን በሚል ስያሜ የሚንቀሳቀስ ጾታን መሰረት ያደረጉ ግድያዎችን የሚከታተልና የጾታዊ ጥቃት ሰለባዎችን የሚረዳ ስብስብ አመልክቷል። 2024 ዓ.ም ከገባ ብቻ ቱርክ ውስጥ 71 ሴቶች ተገድለዋል። ሰባቱ የተገደሉት ባለፈው ሳምንት ማክሰኞ እንደሆነ ነው የተመለከተው። በአንድ ቀን በዚህ ብዛት ቱርክ ውስጥ ሴቶች የተገደሉበት የሚታወቅ ጊዜ እንደሌለም ተጠቁሟል። የስብስቡ ዋና ጸሐፊ ፊዳን አታሴሊም ለግድያዎቹ በምክንያትነት የሚበዛው ህዝቧ የእስልምና እምነት ተከታይ በሆነው በቱርክ ስር የሰደደው ወንዶች በበላይነት የሚታዩበት ባህል አንዱ መሆኑን ይናገራሉ። ስምምነት ከሌለበት የትዳርም ይሁን የፍቅር ጓደኝነት ግንኙነት ለመላቀቅ የሚፈልጉ ሴቶች ቁጥር እየጨመረ መምጣቱንም ይጠቅሳሉ። ከቤት ውጪ ስራ ላይ ለመሰማራት የሚፈልጉ ሴቶችም ቁጥር መበራከቱን ያነሳሉ።
ሴቶቹ የተገደሉት ወይ ፍቺ ስለጠየቁ ወይ ደግሞ ከቤት ውጪ ስራ መስራት ፈልጋለሁ ስላሉ ወይም ደግሞ የፍቅር ጓደኝነት እናቆም በማለታቸው መሆኑን ያየ ነው።
ከሶስት ዓመታት በፊት የጸደቀውንና የኢስታንቡል ድንጋጌ በሚል ስያሜ በሴቶች ላይ የሚፈጸም ጥቃትን ለመከላከል በአውሮፓ ሀገሮች የተፈረመውን ድንጋጌ በግንባር ቀደምነት የፈረመችውና ያጸደቀችው ቱርክ ነበረች። ነገር ግን ፕሬዚደንት ሬቼፕ ታይብ ኤርዶዋን ቱርክ 10 ዓመታት ያህል ከቆየች በኋላ ከስምምነቱ ማስወጣታቸው ተቃውሞ ቀስቅሶ እንደነበረ የሚዘነጋ አይደለም። ፕሬዚደንቱ ቱርክን ያስወጧት ውሉ ከወግ አጥባቂ እሴቶቻችን ጋር ይጣረሳል፣ ቤተሰባዊ ባህሎቻችንን ይሸረሽራል፣ ፍቺም እያበረታታ ነው ባሉ ቡድኖችና በራሳቸው ፓርቲም ባለስልጣናት ግፊት ነው። ራሳቸው ኤርዶዋንም ቢሆኑ ሴትና ወንድ ባፈጣጠራቸው እኩል ናቸው ብለው እንደማያምኑ፣ የሴት ቅድሚያ ትኩረቷ ቤተሰቧና ልጆቿ መሆን እንዳለባቸው ተናግረው ነበር። የአውሮፓ ውል ለእኛ አያስፈልገንም፣ እኛው ራሳችን በሴቶች ላይ የሚፈጸመውን ግድያ እናስቆማለን ሲሉ ቃል ገብተው ነበረ። ባለፈው ዓመት መንግስታቸው ሴቶችን አላስገባ አላስወጣ ብሎ መከታተልን በሁለት ዓመት እስራት የሚያስቀጣ ወንጀል ያደረገ ሕግ እንዲወጣ አድርጓል። አታሴሌም የኢስታንቡሉ ድንጋጌ ተጨማሪ ማጠናከሪያ እንደሚሆን በማስገንዘብ ቱርክ ወደ ስምምነቱ ተመልሳ እንድትቀላቀል ያሳስባሉ። እሳቸው የሚመሩት ድርጅትም የጥቃት ዛቻ የሚሰነዘርባቸው ሴቶች ይህንኑ ድርጊት የሚያስታውቁበት የስልክ መስመር እንዲከፈት፣ ተጨማሪ መጠለያዎችም እንዲከፈቱ ጠይቋል። ፍርድ ቤቶች ጥቃቱን የሚያደርሱት ወንዶች በሴቷ ተገፋፍተው ነው ወይም ተጸጽቷል ወይም በክስ ሂደቱ ወቅት ጥሩ ምግባር አሳይቷል እያሉ ጥቃት ፈጻሚዎቹን ይለቃሉ በማለት ለሴቶች ደህንነት ተሟጋቾች ይናገራሉ።
የቱርክ ሴቶች በነጻነት በእኩልነት ለመኖር ይፈልጋሉ። ሴቶች ተለውጠዋል፣ በአዎንታዊ መልኩ ተቀይረዋል። መብታቸው መከበር አለበት። ወንዶቹ ይህንን መቀበል ስለማይፈልጉ የሴቶችን እድገት በጉልበት ሊያፍኑት ነው የሚፈልጉት።
አያይዘውም አታሰለም
በሴቶች ላይ የሚፈጸመው ግድያ በሙሉ ለመከላከል ይቻል ነበር ብለን የምናምነው። ጥያቄው ለምንድን ነው ለመከላከል ያልተቻለው ነው። የፖለቲካ ስልጣን ላይ ያለው አካል ከሴቶቹ እርምጃ ጋር አብሮ የሚሄድ እርምጃ መውሰድ እንዳለበት በግልጽ የሚያሳይ ጉዳይ ነው። ሕጉ በትክክል ስራ ላይ መዋል አለበት።
ቱርክ ውስጥ በየዓመቱ በዓለም አቀፍ የሴቶች ቀን ማርች 8 ዕለት እንዲሁም ህዳር 25 ቀን በሚውለው ዓለም አቀፍ በሴቶች ላይ የሚፈጸም ጥቃት አስወጋጅ ቀን ሰልፍ ወጥተው ለሴቶች የተሻለ ጥበቃ እንዲደረግ ቱርክ ወደ አውሮፓ ውል እንድትመለስ ይጠይቃሉ። ባለስልጣናቱ ግን በደህንነትና የህዝባዊ ስነ ስርዓት ጉዳዮችን በምክንያትነት እየጠቀሱ ሰልፎችን ይከለክላሉ። ኢርሲል በ18 ዓመቷ ከቤተሰቧ ኮብልላ ባገባችው ባሏ አካላዊና ስነ ልቦናዊ ጥቃት ሲደርስባት የነበረ ሲሆን ከ13 ዓመት የትዳር ጊዜ በኋላ በቃኝ፣ በዚህ ሁኔታ አልኖርም በማለቷ ነው የገደላት። በአሁኑ ወቅት እድሜ ይፍታ ተፈርዶበት እስር ላይ ነው ያለው።
ሴት ሆኖ ቱርክ ውስጥ መኖር በጣም አስቸጋሪ ነው። የእኛ ልጆች እኛ ባለፍንበት እንደማያልፉ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ በሀገራችን ፍትህ ይሰፍናል።
ሴቶች ደህንነታቸው ሊጠበቅ ፍትህም ሊያገኙ ይገባል ብላለች።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎችና መሰናዶዎች እዚህ ላይ ተጠናቀዋል። አብራችሁን ስለነበራችሁ እጅግ አብዝተን እናመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ በአምሃሪክ ፌስቡክ ገጽ ላይ አድርሱን። ኤደን ገረመው የምሽቱን ዝግጅት በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ ሆኖ በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና እንዲሁም ደግሞ ዘጋቢዎች የዲጂታል ባለሙያዎች ጋር በመሆን አብረናችሁ ቆይተናል። ሰላም ጤና ይስጥልን። ደህና ደሩ። Thank you.